ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። በቅድሚያ ማን ያውራ የነበረ በሚል በተከታታይ የምናቀርበውን ጽሑፍ ክፍል 5 እናሰማለን። በማስከተልም መሳለሚያ የጎፈር አለንጋና ክቡር ህሊና በሚል ርዕስ በሃይረዲን አብዱል ከሪም የቀረበውን በእውነተኛ ታሪክ ላይ የተመሰረተ ጽሑፍ አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል።
ይቃጠል ካልንማ ይንደድ ሀገር ሁሉ፣ የነጻነት ትግል ይስፋፋ ሰደዱ። ወጣት ምን አጠፋች ባሴ ደምትጠቃ፣ ሴቷስ ለምን ትሞት ለስቃይ ተዳርጋ? ይቃጠል ካልንማ ይስቃይም ይንደድ በቦምብና ጥይት በህዝባዊ ያመጽ፣ ወያኔ የተባለው የዘረኞች መንጋ በጥይት ሕይወቱ ባሲድ ፊቱ ይጥፋ። ጠፋ ያልነው ወኔ ሞልቶ ከተገኘ፣ ሴቲቱን ማጥቃቱ ለምን ተመረጠ? በትምክቱ ቋንቋ ወንድ ከሆንማ፣ የቡከኖች ሴራ ይህ ያሲድ ውርወራ ሳለ እንደ ጀግኖቹ ጥይትን ተኩሶ ቦምብም አፈንድቶ ማጥፋትና ማውደም የወያኔን ጎራ። ካሚላ አድን ትዕግስት ስም ጠራን ይሌላ፣ ፈሪዎች ይሉናል አውሬ ትምክተኛ። ታዳጊ አልባ ሴትን አጥቂ ወንጀለኛ፣ አመፅ ሲሉት ፈርጣጭ የሀገር ማፈሪያ። ይቃጠል ካልንማ ድፍረቱ ካልጠፋ፣ ይቃጠል ወያኔ በሕዝብ አመፅ ይጥፋ።
ኢሃፓ ህዝባዊ ራእዩ። ትግል ውድ ህይወት የሚገበርበት፣ ከባድ መከራን መቀበል ግድ የሚሆንበት ነውና፣ ለምን ዓላማ ለማንስ ጥቅም መስዋዕት እንሆናለን እንሰቃያለን ለሚሉት መሰረታዊ ጥያቄዎች ምላሽ መስጠቱ ቀዳሚ መሆን አለበት። ግለሰብን ለማንገስ ወይም ቁንጮ ለማድረግ ብቻ የሚደረግ ትግል አሳዛኝ ቢሆንም ቢያንስ ዓላማው ግልጽ ነው። ትግል ዓላማ ያሻዋል። የፕሮግራምን ነጥቦች ከበሳል ድርጅቶች ቀርቶ ከመደርደር ባሻገር ጠለቅ ያለና ራሱን የቻለ ራይ ያስፈልጋል። ለህዝብና ለሀገር የሚደረግ ትግል ደግሞ ህዝባዊ ራይ ከሌለው የትም አያደርስም። ኢሃፓ ለአራት አስርት ዓመታት ጸንቶ የታገለው እስትንፋስ የሚሰጠውና የሚያጠናክረው ህዝባዊ ራይ ስለነበረውና ስላለውም ነው። ስለዚህም ያለፉትን የኢሃፓ አቋሞች ለመመርመር እንደቃጣ ነው ሁሉ ኢሃፓ ህዝባዊ ራዩ የሚለውን መዳሰስ እንፈልጋለን። ኢሃፓ በ1964 ዓመተ ምህረት የተመሰረተው መሬት ላራሹ መብት ለሰርቶ አደሩ ህዝብ ብሎ ለአመታት ሲታገል ከነበረው እንቅስቃሴ ተወልዶ ነበር። መሰረቱ ህዝባዊ ስለነበርም ራዩ የጥቂቶችን ኢትዮጵያ በትግል ለውጦ ብዙሃኑ ለማድረግ ነበር። የወቅቱ ስርዓት ለጥገና ለውጥ እንኳን ክፍት ባለመሆኑ በመፈንቅለ መንግስት ይወገድ ዘንድ ሙከራ ተደርጎበት እንደነበርም የሚታወስ ነው። ለዚህ ሙከራ የሰጠው ምላሽ ደፈሩኝ ያላቸውን መግደል ወይም አስከሬናቸውን ሳይቀር በአደባባይ መስቀል እንደነበረ በነ ቢትወደድ መኮንን ነጋሽ በነገርማሜና መንግስቱ ንዋይ ላይ የደረሰው እርምጃ በነደጃዝማች ታከለ ወልድ ሐዋርያት ላይ የደረሰው ምስክር ነው። ተማሪዎችም በዚያን ጊዜ ለአባባ ጃንሆይ አቤቱታ አቅራቢ እንጂ ተቃዋሚ አልነበሩ። ስራቱ ለውጥን ማስተናገድ ሲያቀተውና በአጉራችንና ባለም አቀፍ ደረጃም ነፍስ የነበረው ለውጥ ንፋስ ኢትዮጵያንም ተነሺ ሲላት ታሪኩ ለታቸውን የማይረሳው ጀግናና ሀገር ወዳድ ሞሮች አድሃሪውን ስራት በስር ነቀል ለውጥ ለማስወገድ ትግል ጀመሩ። በነበረው የትግል ሁኔታና የኃይሎች አሰላለፍም በሪዮት ወደ ግራ ማዘንበላቸው የግድ የነበረ ሲሆን ይህንን በመጻረር ሌላ አማራጭ ሆኖ ይቀርባል ነበር። ብሔራዊ ራይ የነበረው ከበርቴ በቦታው ስላልነበረ አቀባባይና የባት ተለጣፊ ቅጥረኞች ህዝብን የሚስብ አማራጭ ማቅረብ አልቻሉ። በሁሉም አንገብጋቢና ሀገራዊ ጥያቄዎች ላይ መልስ ሊሰጥ ደፍሮ የተነሳውና የቃጣው ተራማጁ ክፍል ስለነበር ባለው ሪዮት መሰረት ምላሽ ሊሰጥ ሞክሯል። ያፓ በዚያን ጊዜም ቢሆን ህዝባዊ ራይን መሰረት አድርጎ ለሀገር ሉዓላዊነት ጸረ ኢምፔሪያሊስት ወይም ጸረ እጅ አዙር ቅኝ አገዛዝ ትግል ሲያካሂድ፣ በመብት ደረጃ ደግሞ የአጼው ስርዓት ተወግዶ ህዝባዊና ዲሞክራሲያዊ ሪፐብሊክ እንዲቋቋም ታግሏል። ይህ ትግል ከህዝብ ትግል ጋር ተደምሮ ለየካቲት 66 አብዮት መፈንዳት ምክንያት ሲሆን፣ በአብዮቱም ወቅት ኢሃፓ ራዩን አጥፎና ሰርዞ ሹመት ይበቃኛል ብሎ በክህደትና በባንዳነት ጎዳና ሳይኖግድ የምርጥ መኮንኖች አገዛዝ በጊዜያዊ ህዝባዊ መንግስት ይተካ ብሎ ህዝብን አነሳስቶ በሰላም መታገሉ ይታወሳል። የመኮንኖቹ ጥርቅምና የወቅቱ አጋሮቹም ኢሃፓ ባካሄደው ፖለቲካዊ ትግል ስለተሸነፉ በኢሃፓ ላይ ጦር አውጀው ህዝብን የመፍጀት ዘመቻ መክፈታቸው በታሪክ የተመዘገበ ነው። ዛሬ ታሪክን አጥፊዎችና ዳክም ወንጀል ፈጻሚዎች በመወላ ኢሃፓ በደርግ ላይ በከተማ ጦርነት አወጀ ብለው ቢቀላምዱም ኢሃፓ በሰላም ሲሰለፍና ሲታገል በየቀበሌው በሰራተኛው ቀን ሜዴይ እና ሌሎች ጊዜዎች በጅማ በአዋሳ በአሰበ ተፈሪ ወዘተ በዘመቱት በእነ አሊ ሙሳ በብቸና ህዝብ ላይ ግፍ በፈጸሙት በእነ ሻለቃ እንዳለ ተሰማ ወዘተ ግድያው ተፋፍሞ ነበር። ደርጉ በመስከረም 21/1966 ባወጣው ያስቸኳይ ጊዜ አዋጅ ይዘቱና አቅጣጫው ምን እንደነበረ ያሳየ ሲሆን ኢሃፓ ለዓላማው በሰላም ሲታገል ቆይቶና አያሌ መስዋዕትነትን ከፍሎ ያለ የይፋ ጦርነት ሲታወጅበት ደግሞ ወደ ራስ መከላከሉ አምርቷል። ኢሃፓ የህዝብን ራይ ለሹመት አሳልፎ ሳይሰጥም ደርጉ የህዝብ ድርጅት ጽፈት ቤት አባል ሆናችሁ ጭቆናይን አጅቡልኝ ሲልም አሻፈረኝ ብሏል። በዚህም ሆነ በሌሎች ጉዳዮች ሁሉ ኢሃፓ ውሱን ድርጅታዊ ጥቅምን በማስቀደም የህዝብን ጥቅም አሳልፎ ስላልሰጠ ለጠመንጃና ለድጋፍ ሲል ለሻቢያ አልተጎነበሰም። ለሚኒስትርነት ሹመት ሲል ለመንግስቱ ኃይለ ማርያም አልሰገደም። ለባዳን ድጋፍ ሲል ኢትዮጵያን አልካደም። ኢሃፓ ህዝባዊ ራዩን ጠብቆ የታገለ በመሆኑም ደግሞ ብዙ ስቃይና መከራ ደርሶበታል። ገዥነን ባዮችም ባዕዳንም እነ ወያኔም ወቅተውታል፣ አድምተውታል። ዛሬም ይህን የትግል ታሪኩን ሊያጠፉ የተነሱ ኢምንቶች ዘመቻ ከፍተውበታል። ይህ ሁሉ ጥላቻ፣ ይህ ሁሉ ዘመቻ ለምን ስንል ደግሞ የዘማቾቹን ማንነት በማጤን ብቻ መልሱን እናገኘዋለን። ትላንት ቀይ ሽብር ተሳትፈው ህዝብን የፈጁና ያሰቃዩ ጸረ ኢትዮጵያ ሟች የመለስ ሎሌዎች፣ ዲሞክራሲ ከመጣ ህዝብ ለፍርድ ያቀርበናል ብለው የሰጉ ወንጀለኞች፣ ክደው ህዝብን ድርጅትን የጎዱ ግለሰቦች፣ በሞት ለተወሰደ አምባገነን መሪያቸው ያደሩ ጥቅም አሳዳጆች ናቸው ዛሬ በኢሃፓ ላይ የሚዘምቱት። ህዝብ ግን ለኢሃፓ ያለው አመለካከት ቀናና የድጋፍ ነው። በኢሃፓ ትግል መብቱ ይከበር ሲባል አይቷል። በኢሃፓ ሁሉም ኢትዮጵያዊ ብሔረሰብ ሃይማኖትና ጾታ ሳይለይ ሲታገል አይቷል። ኢሃፓ ለጥቂቶችና ለምርጦች ጥቅም ሳይሆን ለብዙሃኑና ለጋራ ሀገር ሲዋደቅ ተመልክቷል። ኢሃፓ ራዩ ሌላ ሳይሆን የህዝብ መሆኑ በገቢር ማስመስከሩን መዝግቧል። የህዝብ አለኝታና ደመላሽ ሲል ኢሃፓን የሚጠራውም አለ ምክንያት አይደለም። ዛሬ በተለይ በቃሉ የማይረጋ ወኔው ከክር የቀጠነ ለጥቅም ተሯሯጭ ጽናት አልባ መስዋዕትነትን ፈሪ የምላስ አርበኛና የባድ ሎሌዎች የፖለቲካውን መድረክ ባጠበቡበት ወቅት የኢሃፓ ግትር ህዝባዊነት ድፍረትና ቆራጥነት ሞት አይፈሪነት ንጹህ ሀገር ወዳድነትና ጽናት ለህዝብ በጎ ትዝታና ተስፋ ሰጪ ትውስት መሆኑ ግልጽ ነው። ኢሃፓ በአላማው መጽናቱን ግትርነት ወይም በቅርቡ አንድ ምሁር እንዳለው በድድብናም ሊፈርጁት የሚፈልጉ እንዳሉ ግልጽ ነው። በአቋም መጽናት እንዲህ ባሉታዊ ከተፈረጀ ለመጣው ባለስልጣን ሁሉ መጎንበሱ ደግሞ ብልህነት መሆኑ ነው። ሀቁ ግን ሌላ ነው። ለአጽም ለአሜሪካ ማደር ለደርግ አማካሪና ደጋፊ መሆን ወያኔ ሲመጣ ደግሞ ልጆቼ ወይም ዲሞክራቶች ብሎ መደገፍ ነው በከፍተኛ አሳፋሪ ድድብናና አድርባይነት መመዝገብ ያለበት። ይህም አይነቱ አቋም ቢስነት ነው ራይ አልባነትን የሚያሳይ። ማለትም መርህ ስነ ምግባር አጥቶ ለሶስት ስርዓት ማደር ለምሳሌ ከዚያም ከህዝብ ጎራ ለመደባለቅ ደግሞ መፍጨርጨር። ኢሃፓ ይህ አይነት ውሽልሽል መንፈስ ዝርም አይለበት። ጽኑ ሆኖ የሚቆየው ደግሞ ጊዜ ይቀየር ያለውን አቋም ባለመቀየር ሳይሆን ህዝብና ሀገርን ማስቀደም የሚለውን መርሁን ባለመለወጥ ነው። ለደርግ አድሮ ደርግን መክዳት ከዚያም ለወያኔ አድሮና አምባገነናዊነትን ደግፎ መሰለፍና ከዚያ ደግሞ ተቃዋሚ ነኝ ማለት ለምሳሌ ብልህነትን ሳይሆን ለሆድ ማደርን መዋለልን ቋሚ ራይ ማጣትን አመላካች ነው። ነጋጠባ ወደ ትቢያ እየተጣለ የሚነሳ ራይ ህዝባዊ አይደለም። ያለፈው ለመጪው ድል ዳል ነውና የኢሃፓ ራይም ዛሬም የህዝብ ምኞትና ህልም መሰረት ያደረገ ነው። ዝንጀሮ መቀመጫይን አለች እንደተባለው በቅድሚያ ጭንቀታችን ሀገራችንን ይመለከታል። ወያኔ ሊያጠፋት የሚጥረውን ውድ ኢትዮጵያችንን በተመለከተ ኢሃፓ የህዝብ ዲሞክራሲያዊ መብት ተከብሮ እኩልነት ተረጋግጦ አንድነቷ በዚሁ መሰረት እውን ሆኖ እንዲገኝ ይመኛል። የሚያገር አንድነት በመብትና በእኩልነት መረጋገጥ ላይ ተገንብቶ ይገኝ የሚል አቋም ነው። የኢሃፓ ኢትዮጵያ ታላቅነቷ በህዝቧ ስምረትና ብልጽግና በመብቱ መከበርና መጠበቅ ላይ የሚከሰት ነው። በተጨባጭ ደግሞ ኢሃፓ የፌደራል አወቃቀር ምናልባት ለዚሁ ግብ የተሻለ አማራጭ ነው ብሎም ያምናል። ይህንን አማራጭ ከደርግ በፊትም ኤርትራም ችግር መፍቻ ብሎ አቅርቦ እንደነበር የሚታወስ ነው። ወደፊትም ቢሆን ኢሃፓ ያለው ራይ ሰፋ ያለ የህዝቦችን አንድነት የሚፈልግ በመሆኑ ሀገሮችና ህዝቦች ተባብረው ካልቆሙ ሀያላን ሀገሮች መቋቋም አይችሉም ባይ ነውና ከዛሬ የንዴትና የቂም በቀል ስሜት ባሻገር ህዝቦች የሚያብሩበትና ከጦርነት አባዜ የሚላቀቁበትን መንገድ ይሻል። ይህ ደግሞ በሁሉም መስክ ከትምክትና ከጥበት መላቀቅን ጽንፈኛና ጎጂ ከሆነው በእርተኝነት መራቅን የግድ የሚል ነው። ኢሃፓ ለኢትዮጵያ ያለው ራይ ዛሬ ባለም ደረጃ የራ መላያ ሆና ያለችውን የሚፍቅና የሚሰርዝ ነው። በመሆኑም ትላንት አምኖበት የቅይጥ ኢኮኖሚ እንዳለው ሁሉ ዛሬ ደግሞ የህዝብን ጥቅም የማይጸረርና ለከት ያላጣ የነጻ ገበያ ስርዓትን ይደግፋል። መሰረቱ በራዊ ነጋዴዎችና ከበርቲዎች ላይ የቆመና የህዝብን የኑሮ ደረጃ ከፍ የሚያደርግ ብዙአንን መረን ለቀቀና ጽፍን ብዝበዛ የማያደርግ ሆኖ ሀገሪቷን ግን የሚያለማና የሚያበለጽግ የኢኮኖሚ እንቅስቃሴን ይመርጣል። የሀገሪቷ ሀብትም ለባድ የማይጋዝበት ወይም ቁልፍ የምርት ተቋሞች ለባድ አሳልፈው እንዳይሰጡም ፈላጊ ነው። ህዝብ በተለይም ሰርቶ አደሩ ህዝብ የላቡ ተጠቃሚና በኢኮኖሚው መስክ ወሳኝ እንዲሆን ይመኛል። የኢሃፓ የሀገር ግንባታ ራይ ህዝብን ያቀፈና በህዝብ ጥረት የሀገርን ግንባታ የሚፈልግ ብቻ ሳይሆን ሰርቶ አደሩም ህዝብ በቅድሚያ የእድገቱ ተጠቃሚ መሆን ይገባዋል የሚል ነው። ከዚህ ባሻገር ደግሞ የኢኮኖሚ መስክም ለጉዳዩ መሃይም በሆኑ እቅድ አውጪዎች ወይም ዘራፊዎች እጅ እንዳይገባ ማድረግ ይሻል። ኢሃፓ እንደ ህዝባዊ ድርጅት ራይ ብሎ ሲሰለፍ ደግሞ በመጀመሪያ ደረጃ የሀገር ወይም ብሔራዊ ራይ ባለቤት ህዝብ ራሱ ነውና የህዝብ መብት መከበር ወሳኝ ነው ይላል። ደጋግሞ እንደገለጸው የህዝብ ዲሞክራሲያዊ መብት ያልተገደበ መሆን አለበት። ስለሆነም በሰበብ አስባቡ የህዝብን መብት ሊገድቡ የሚሹ ኃይሎች ጋር አይስማማም። በኢሃፓ ራይ የህዝብ የመደራጀት መብት፣ የህዝባዊ ድርጅቶች ነጻነት፣ የጽሑፍና የንግግር ነጻነት፣ የመምረጥና የመመረጥ መብት ወዘተ በሞላ ገደብ አልባ ናቸው። መብት ሲልም ለብዙአኑና ብዙአኑ ለደገፉት አቋም ብቻ ሳይሆን በተለይም ተቋማዊ ሐሳብ ላላቸው ለዳጣም በስልጣን ያለውን ኃይል ሊቃወሙ ለሚሹ ክፍሎች እውን የሚሆንና የሚረጋገጥ መብት ማለት ነው። ማንም ኢትዮጵያዊ በፖለቲካ አቋሙ የተነሳ ምንም ጥቃት እንዳይደርስበት የሲየል ወይም የጭካኔ ድብደባዎች በማንም እስረኛ ላይ እንዳይፈጸም ማገድ የህፃናት ሙሉ መብት ማስከበር የሴቶችን ሙሉ መብት ማስከበር ሃይማኖቶችን እኩልነት ማረጋገጥና መንግስትና ሃይማኖትን መለየት ወዘተ ኢህአፓ መብት ሲል የሚያካትታቸው እነዚህ ነው። በኢትዮጵያ ምድር ሁሉም ኢትዮጵያዊ የፍትህ ባለቤት ሆኖ በህግ ፊት እኩል ሆኖ መብቱ ተከብሮ ሳይሸማቀቅ ቀና ብሎ በዜግነቱ ኮርቶ የሚኖርበትን ሀገር እውን ማድረግ ይህ የኢህአፓ ራይ መንግስት የሚባለው ተቋም ለህዝብ ታዛዥና ተገዢ መሆኑን የግድ የሚል ነው። እስከዛሬ በአገራችን መንግስት የተባለው ተቋም በህዝብ ላይ የቆመ ጸረ ህዝብ የሆነ ነውና የአዲስቷ ኢትዮጵያ መንግስት በህዝብ የተመረጠ በህዝብ ሊወገድ ሊነሳ የሚችልና የህዝብን ወሳኝነትና የበላይነት የማይነጥቅ ይሆናል። ይህንንም ለማረጋገጥ ለመደንገግ ህዝብ በወኪሎችና በአዋጮች አስረቅቆ በውሳኔ ህዝብ በነጻ ፍላጎት የሚያጸድቀው ህገ መንግስት ይኖራል ማለት ነው። ህፃናት በትምህርት ገበታ በመገኘት ፈንታ በመንገድ አዳሪነት ለልመና የሚዳረጉባት ኢትዮጵያ በኢህአፓ ራይ ውስጥ የለችም። ወጣት ሆኑ ሌሎች ሴቶች ለሴተኛ አዳሪነት እንዳይገደዱ ህዝብ የመጠለያ ቤት የማግኘት መብቱ እንዲጠበቅ በበቂ የመመገብ ችሎታ እንዲኖረው ለልጆቹ የትምህርት መብት ለቤተሰቡ የኑሮ የህይወት ዋስትና እንዲኖረው ማረጋገጥ የኢህአፓ ራይ አካል ነው። የጤናው አገልግሎት ተስፋፍቶና አጥፊ በሽታዎች ተገድበው እንዲገኙ ማድረግ ጎጂ ባህሎችን ማስወገድ ለአዛውንት እንክብካቤ ማድረግ የህዝብን ትስስር ማበረታታት ማንም ሀገር ጥሎ እንዳይሰደድ መጣ እንዲሁም የእስር ቤቶችን ቁጥር ማመንመንና መቀነስ ወዘተ ራይን የኖርነው ካለው ቅጀት መለየት ያሻል ማለት ነው። ሀገራችን በዜጎች ተከብራና ልጆቿን አስከብራ ትገኝ ዘንድ ደግሞ ከባድ ቁጥር ነጻ መሆኑ አይግድ ነው። በመሬታችን የባድ ጦር ከቶም እንዳይሰፍር የሀገራችን ሉዓላዊነት በባድ ኃይል ከቶም እንዳይደፈር ማረጋገጥ ማለት ነው። ይህም እንዳለ ሆኖ ከውጭ ሀገሮች ጋር በጋራ ጥቅም ላይ የተመሰረተ ግንኙነትን በማድረግና የአፍሪካ ህዝብ የአንድነትን ትግል በመደገፍ ሀገራችን ሚናዋን እንድትወጣ አስፈላጊ ነው። ህዝባዊ ድርጅት ህዝባዊ ራይ ያሻዋል። ይህንንም ራይ በኢትዮጵያ ላይ ከሚነሱት ሀገር አጥፊዎች ተቃውሞ የተነሳ ከመቅጽበት የሚያጥፈውና የሚሰርዘው ሳይሆን ለሀገር ሉዓላዊነት በጸና አዎን በጸና መንፈስ የሚያድሰው ነው። ወደ መሰረቱ ስንሄድ ደግሞ ዋናው ጉዳይ ኢትዮጵያን ለዜጎቿ መልሶ ማስረከብ ማለት ነው። ዛሬ ኢትዮጵያ የልጆቿ አይደለችም። ቀማኛና ጥፋቷን የሚመኝ ቡድን ከህዝብ ነጥቆ ተቆጣጥሯታል። ለህዝቧ ሲኦል ገሃነም አድርጓታል። ይህንን እርግማን ማስወገድ ነው የኢህአፓ ራዕይ። ለራሱ ውሱን የፖለቲካ ስልጣን መዋደቅ ሳይሆን ለህዝብ መብትና የሀገር ባለቤትነት መታገል። ራያቸው ቤተ መንግስት አዳራሽ ላይ ከሚዋልለው ወይም ከሹመኛና ገንዘብ ዙሪያ አለው ከሚለው ክፍሎች ኢህአፓ የተለየ መሆኑን ባካሄደው ትግል የደም ዋጋ ከፍሎ አስመስክሯል። ኢህአፓ ዛሬ ዋናው ተልእኮ ህዝባዊ ራዩን መጠበቅና አለመበረዝ አለመሸርሸር ነው። ፍራንክ ሲያቃጭል መርህን አለመርሳት በጽናት አዎ በጽናት ግትር ድርቅ ብሎ ህዝባዊ ራዩን እውን ማድረግ ማን ያውራ የታገለ ለህዝብ ሲል የተሰዋ መከራ የተቀበለና ህዝባዊ ራዩን ያልካደ።
አስምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተራብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግሩበት ስሙን ሰነቋቁሮ ይናገራል ጮሆ አደም አጽምም ድምፅ አለው። ነጎድጓድ ድምፁም ይፋጃል አጥንቱ ሕዝባዊ ነውና ሥረ መሠረቱ። ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋግሩበት ስሙን ከፊት አድርገው በአጥሙ እየማሉ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኻል። ሰሚ ጆሮ ካለ አጽንም ይናገራል። እንዲህ ብሎ ይላል፣ መማር መማር እንዲህ ነው ወይ? ደግሞስ መመራመር ታሪክ ማበላሸት ሐቅን ማልበሳት። ዶከተርኩ ዶከተርኩ ማለቱ ምን ይሉታል ደግሞ? አሳልፎ የሰጠን በታኝና አንጃ ገዳይ ተሸክሞ። አጽምም ይናገራል፣ አዎ ይናገራል። እጅና እግራችንን በሰናሰል ታስረው በወንዱ ስስ ብልት ጠርሙስ አንጠልጥለው የሴቷን ስስ ብልት በመርፌ ቁልፍ ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨው ነስንሰውብን ጋዜጣ ጠቅልለው ክብር የተጫኑብን ናፍጣ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና አንጃ እጅና ጓንቶ ነው ጸራቢ ወተኛ ያፋ ብለው ነው። አገር ሽጠን አይደል ወይ በስልጣን ባልገን? መሰረታዊ መብት ነው እኮ ጠይቀን። ይህንን ጥያቄ ምስሙ በጠቅላላው እንዳነገበው ነው ዛሬም እንደ ትላንት በቁም የሚበላው። አጽምም ይናገራል፣ ኡኡ ብሎ ይጮሃል። የሕዝቡን ጥያቄ መሠረታዊውን ምላሽ እስከሚያገኝ ቃል የገባ ነው። የአንድነትን ምቺ የክህደትን ልክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን አሁን ምን ይሉት ነው እንዲህ ያለ እብደት? የማይናድ ቤቴን የማይፈርስ አጥንቴን ልክፈል ብሎ ማለት አረ ምን አይነት ነው? እንዴት አይነት ቁዘት? ድካሜን ማቃለል ታሪኬን ማጠልሸት አንድ ሆኜ ሳለ ሁለት ነው ማለት የአንጃዎች ልክፍት የባንዳዎች ስለት። ኡኡ ብሎ ይላል ይጮሃል አቻሜ ተሰማም ድሬሳ ያ መምህር በላይ ብንያም አዳነ ሙልጫፎ ብስቱ ማርቆስ አጎስና ተስፋዬ ደበሰ ፋጡማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና አይሉ እልፈ ሰማዕታት ሁሉም ይጮኻሉ። የገነቡትን ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድብልቅልቅ ያለውን ከአጥንት ከሥጋቸው ሲነካ ይጮኻሉ። የአፓ እምነታቸው የአፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም። ኢህአፓን ከነሱ የሚነጥል የለም። አጽምም ይናገራል፣ ይህ አንጃ ግራንጃ ከፋሽስ ጎን ሆኖ አጨብጫብ የነበር ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተውኝ አንሳን ብያለ አልኩት አፈሩ አልከበደ። ይህ አንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዶሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ነጥፎ አጥሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ዘግቶ ይሎልታል ታሪኬን ረብርቡ። እናም አጽምም ይናገራል ብሎ ይጮኋል፣ ታጋይ ከድኑ በስተቀር ሌላ ዋስትና ያለው አልያም የዕድሜ ገደብ ምን አለ ብትተውኝ ምን አለ ባትነኩኝ ማፍረስ ባይቃጣችሁ ብትገዙ አለ ምን አለ ብትሆኝ ብቀመጥ አርፌ ልትወግም ባትቃጡ በነ ዶክተር ዜሮ የክብደቱን መርፌ በደሜና ባጥሜ የገነባሁትን የትግልን ሀሁ የተማርኩበትን አካሌን ጓዶቼን የገበርኩበትን ያፋ ሁልችን ተውት ባካችሁ አዝም የሚናገራል ከሰማ ጆሯችሁ እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ እባካችሁ ተውኛ አዝም የሚናገራል ከተገኘ ሰሚ አዎ አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል አጽምም ሲነጋግሩበት ስሙን ሰነቋቁረው ይናገራል አጽምም ድምጻለው አዎ አጽምም ይናገራል አጽምም ይናገራል
ዓለሚያ የጎፈር አለንጋና ክቡር ህሊና በሃይረዲን አብዱል ከሪም ቁም ነገር ነው እንጂ ለሰው ልጅ ዘመዱ መጭሸኛል ወዳጅ ርቀው ሲሄዱ በቢትወደድ መኮንን እንዳልካቸው የተደረሰው ፀሐይ መስፍን መጽሐፍ ላይ የተገኘ ነው ብላንድ አዲስ አበባ አማኑኤል መሳለሚያ መጠሪያውን ማን እንደሰጠው በርግጠኝነት መናገር ባልችልም ቦታው በኮልፌ አጠና ተራ ከእህል በረንዳና በክፍለ ሀገር አውቶቡስ ተራ የሚመጡት መንገዶች የሚገናኙበት መስቀለኛ ስፍራ ሲሆን ወደ ደቡብ እስከ አማኑኤል ቤተክርስቲያን ወደ ሰሜን ምዕራብ እስከ ዘነበ ወርቅ ድልድይ ወደ ምስራቅ ደግሞ እስከ ቀድሞው ልዑል መኮንን ትምህርት ቤት ወደ ሰሜን እስከ አዲሱ ሚካኤልና ኳስ ሜዳው የሚዘልቅ ሰፊ አጎራባች ክልል ይጠቀልላል። አብዛኛው የአካባቢው ነዋሪ ከዘመን ወደ ዘመን እያሽቆለቆለ በሚሄድ ዝቅተኛ የኑሮ ደረጃ ላይ የሚገኝ ለፍቶ አዳሪ ሲሆን በዘመነ ወያኔ ወደዚሁ የድህነት ክልል ባስደናቂ ፍጥነት በመገስገስ ላይ ያለ ቀደም ሲል በመካከለኛ የኑሮ ደረጃ ላይ የነበረ ነዋሪም ይገኙበታል። የአማኑኤል ቤተክርስቲያን፣ የሳምባ ነቀርሳ ክሊኒክ፣ የቢላል መስጊድ፣ የአእምሮ ህሙማን ሆስፒታሉና እህል በረንዳው በመሳለሚያ ዙሪያ የሚገኙ መለያዎቹ ናቸው። መሳለሚያ የታላቁ መርካቶ መግቢያ በርና መሸጋገሪያ ሲሆን የአብዛኛው ነዋሪም ህይወት ከመርካቶ ጋር የተሳሰረ ነው። ነባሮቹ የወሰን ሰገድ ቀስተ ደመናና ቢትወደድ አንደኛ ደረጃ ትምህርት ቤቶች መሳለሚያ ከከተሙ ዘመናት የተቆጠሩ ሲሆን በአካባቢው ተወልዶ ላደገ ከነዚህ ትምህርት ቤቶች ባንዱ ማለፉ ምናልባትም የጎፈርን አለንጋ መቅመሱ ቢያንስ ደግሞ ስለ ጎፈር በሰማው አስፈሪ ታሪክ በወሰን ሰገድ ትምህርት ቤት በራፍ ሲያልፍ ልቡ በፍርሃት መራዱ የማይጠበቅ አልነበረም። ጎፈር የወሰን ሰገድ ትምህርት ቤት ዘበኛ ሲሆኑ ወሰን ሰገድ ሲነሳ እሳቸውን አለማስታወስ ከቶ አይቻልም። ጎፈር ወሰን ሰገድ ናቸው። መምህራን መቅጣት ሲሰለቻቸው ወይም በጣም አስቸጋሪ የሚሉት ተማሪ ከገጠማቸው ለጎፈር አሳልፈው ይሰጡታል። ለዛ ተማሪ ያቺ ቀን እርጉም ናት። በየወቅቱ የትምህርት ቤቱ አስተዳደርና ርዕሰ መምህራን እንኳን ሲቀያየሩ የጎፈር የቅጣት ባህሪና ፖሊሲ አይቀየርም። ጎፈር ራስ ገዝ ናቸው ከወሰን ሰገድም በላይ። መደበኛ ስማቸው ማን እንደሆነ አብዛኛው ተማሪ የሚያውቀው አይመስለኝም። ጎፈር የተባሉት ምናልባት ዘወትር ሚዶ በማያውቀውና እንደ ግዴለሽ አጥር ወጣ ገባና ዘርዘር ብሎ በቆመው ገብስማ ጎፈሪያቸው ምክንያት ይመስለኛል። ለነገሩ ጎፈር ለሚለው ስም ከሰውየው በላይ ስለገነነም ተማሪው መደበኛ ስማቸውን አለማወቁ ብዙም አያስጨንቀውም። ባሪያቸውን መጣኝ ገላጭም ስለሚመስል ስሙን ያጸደቀላቸው ይመስላል። የጎፈር አለንጋ ብዙዎችን አባንኗል። የዚህ አጭር ማስታወሻ ምክንያቶች የሆኑትን ተሻለንና ጸጋዬንም ጭምር ይሁን እንጂ የጎፈር አለንጋ ኋላ ላይ በታላቅ ጀግንነታቸውና ጽናታቸው ገዳዮቻቸውን ሳይቀር ያስደነቁና ያስደነገጡ ወጣቶችን ለቀጣዩ የቀይ ሽብር ጣዕም አላዘጋጃቸውም። ጎፈርን ያስናቁ ያስረሱም ማለት ይሻላል እጅግ ብዙ አረመኔዎች ባጭር ጊዜ ውስጥ ተቀፍቅፈው ሀገር በቀላሉ ልትተካቸው አልቻለች አንድ ድንቅ ትውልድ እጅ በእጅ አርደው ከምድር በታች አውለዋል። ብዙዎች የጎፈር አለንጋ የአባትነት እንደነበረም ያስተዋሉት ዘግይተው የቀይ ሽብሩን ገራፊዎች ንክ ባህሪና አውሬነት ካዩ በኋላ ነበር። ጎፈር ምን ቢጨክኑ ቅጣታቸው ከእርማት አያልፍም። በጎፈር አለንጋ ልቡ ይርድ የነበረው ወጣት ዘመኑ ደርሶ ከታሪካዊ ተልእኮው ጋር ሲገናኝ ለሚወደው ህዝብና ለሚያፈቅራት ሀገር ሊነገር በማይቻልና ወደር በሌለው ጀግንነት በትግል መሞት ህይወትን እየዘመረ ራሱን ለተራበ አዞ ለፈላ ዘይትና ለሌላም አረመኔያዊ ስቃይ አሳልፎ ሰጥቷል። ሊሸከመው የተገደደው መከራ መከፈል የነበረበትም ዋጋ ነበርና ራስን ለወዳጆች አሳልፎ ከመስጠት የሚልቅ ፍቅር የለም የሚለው ሰማያዊ እውነት ምድራዊ የተደረገበት ታላቅ ታሪክ ነው። መሳለሚያ ሲወሳ የሚታሰቡ ሌሎች ተጓዳኞች ደግሞ የአካባቢ ወጣቶች ማዘውተሪያ የነበሩት ድምጽ፣ ካሊፎርኒያ፣ ሶልሼክ፣ አትለፉኝና ህይወት ማራኪ ሻይ ቤቶች ናቸው። ዛሬ አብዛኛዎቹ የሉም። ስለ ሻይ ቤቶች ከተነሳ በተማሪው እንቅስቃሴና በተከታዩም ጸረ ደርግ ትግል ውስጥ የነበራቸው ሚና ራሱን የቻለ ትልቅ ታሪክ ይወጣዋል። የቀይ ሽብሩ ዘመን ቀደም ሲል ጀምሮ በየአካባቢው የነበሩ ሻይ ቤቶች ከጊዜ ማሳለፊያነት አልፎ በመሰባሰቢያ መወያያና መደራጃነት አገልግለዋል። በወቅቱ የነበሩ ፖለቲካዊ የጥናት ክበቦች ወጣቱን በፖለቲካ ሐሳቦች ዙሪያ ለማሰባሰብና በተለያዩ ርዕሶች ላይ ያላቸውን አቋምና የንድፈ ሐሳብ ትንታኔ ጽሑፎቻቸውን ለማሰራጨት ተጠቅመውበታል። አንዋር መስጊድ ፊት ለፊት የሚገኘው ሰላም ሻይ ቤት ለዚህ ዋነኛው ምሳሌ ነበር ማለት ይቻላል። ደርግ ስልጣን በጨበጠ ማግስት በህዳር 1967 ዓ.ም 60ዎቹን የአጼ ኃይለ ሥላሴ ባለስልጣናት በመረሸን የጀመረው የቀይ ሽብሩ ፍጅት መጠኑን አሳድጎ የደርግ ነፍሰ ገዳዮች መናኸሪያ ከመሆናቸው በፊትና የህዝቡ ታጋዮች ማደሪያቸውን ወደ ደጀ ሰላም፣ መቃብር ቤቶች፣ ጫካዎችና ቱቦዎች ማዛወር ከመገደዳቸው በፊት ሻይ ቤቶች በኢሕአፓ ዙሪያ ለሚታገሉ ኃይላት መሸሸጊያ፣ ለትግሉ የሚያገለግሉ ቁሳቁሶችን፣ የሚበተኑ ወረቀቶች መቀባበያ፣ መሰወሪያ፣ ከአካባቢያቸው ለተሰደዱና ማደሪያ ላልነበራቸው ወጣቶች በጊዜያዊ መጠለያነትና መመገቢያነት አገልግለዋል። ይህ ሁሉ ደግሞ ይመቻች የነበረው በሰራተኛው ህቡ ድርጅት ኢልአማስር በተሰባሰቡና ትግሉን በተቀላቀሉ የሻይ ቤቶች ሰራተኞች አማካይነት ነው። መርካቶ አካባቢ የሚገኙት ሰላም፣ ነጮምበር፣ አሰብ፣ መሐመድ ሳላ፣ መቻል፣ ዋንዛ፣ እጸገነት፣ ልደትና ሌሎችም ካፌቴራዎች የሚጠቀሱ ምሳሌዎች ናቸው። ከዚህ በተለየ መልኩ ደግሞ ካብዮቱ ቀደም ብሎ በነበረው የተማሪው እንቅስቃሴ ዘመን ሻይ ቤቶች የዘመኑ ወጣት የድብድብ ቡድኖች መናኸሪያም ነበሩ። ታዋቂና አስፈሪ ከነበሩት የድብድብ ቡድኖች ውስጥ የቻይና፣ የሸራተራ፣ የበረሃ ዘንዶና የእስራኤል ግሩፖች የየአካባቢዎቻቸው አስገባሪዎች ነበሩ። በማሪዮ ፑዞ ጎድፋዘር ውስጥ እንደተገለጹት የአሜሪካና አውሮፓ ማፊያ ቡድኖች ስር የሰደደ በግዙፍ ኢኮኖሚያዊና ፖለቲካዊ ጉልበት የሚታገዙ ሀያል ቡድኖች ባይሆኑም የኛዎቹም የመንደር ሽፍቶች የያካባቢያቸውን አቅመ ደካማ ህብረተሰብና ልጃገረዶችን ለማጎሳቆል የሚያንሱ አልነበሩም። ለማንኛውም ወጣት ሁሉ የነዚህ ስብስብ አባላትም መሰብሰቢያቸው ሻቤቶች ነበሩ። ከሌሎች ባላንጣ ቡድኖች ጋር ፍልሚያ ለመግጠም ወይም ሰለባዎቻቸውን ለማጥቃት የዘመቻ ፕላናቸው የሚረቀበት ከፖሊሶች ማምለጫና መሸሸጊያቸው በየአካባቢው የነበሩት ሻቤቶች ናቸው። ሆኖም ግን አገር አቀፉ ህዝባዊ እንቅስቃሴ ወጣቱን ታሪካዊ ተልእኮና የህይወት አቅጣጫ በመቀየሩ ወጣቱ ባጭር ጊዜ ውስጥ በብሔራዊና ህዝባዊ ጉዳዮች መዋጥ ሲጀምር ይህ ወድም ሆነ በግድ የብዙዎችን ቀልብ ተውሶ የነበረውና የህብረተሰብ የዕለት ተዕለት ኑሮ አካል ተደርጎ እስከመታሰብ ደርሶ የነበረው ቦዘኔያዊ ንዑስ ባህል ባንድ አዳር አፋፋሪ ወደ መሆን ደረጃ በመውረዱ እነዚህ ስማቸው ሲጠራ ሽብርና ፍራትን ይለቁ የነበሩ ቀውጢ ፈጣሪ ስብስቦች ከመቅጽበት ያለምንም አስገዳጅ ኃይል አዲስ በተፈጠረው ፖለቲካዊ አየር ተጽዕኖ ብቻ ሟሸው መኖራቸው እንኳን ወደማይታሰብበት ደረጃ ደርሶ ህልውናቸው ሲከስም አብዛኛዎቹ የነዚህ ቡድኖች አባላት በመካሄድ ላይ የነበረውን ህዝባዊ እንቅስቃሴ በመቀላቀል ትግሉ ዓላማ አልባ የነበረውን ቦዘኔያዊ የረብሻ ኑሮ አቅጣጫ ሰጥቶ ትርጉም ላለው የከበረ ተልእኮ እንዲቆሙና ታሪካቸውን እንደገና እንዲጽፉ መንገድ ሆኗቸዋል። መሳለሚያ ሌላም ብዙ ታሪክ ተከናውኖበታል። የዚህ አጭር ማስታወሻ አብይ ታሪክም የተፈጸመው እዚሁ መሳለሚያ በሚገኘው ከቀሽብር ዘመን የግፍ ማዕከሎች አንዱ በሆነው በከፍተኛ 6 እስር ቤት ውስጥ ነው። ከፍተኛ 6 ቀድሞ የምዕራብ ማዘጋጃ ቤት ቅርንጫፍና የሰዓት አደጋ መከላከያ ቢሮ ከነበረበት ግቢ ውስጥ ይገኝ የነበረ ሲሆን ዘግየት ብለው ከተመሰረቱት የከፍተኛና የቀበሌ እስር ቤቶች ወይም በተገቢ መጠሪያ አሳር ቤቶች አንዱ ነበር። ከፍተኛ 6 ከሱ ቀደም ብለው ከተቋቋሙት እንደ ከፍተኛ 25 አይነቶቹ የስቃይ ስፍራዎች ጋር ሲነጻጸር በደርግ ባለስልጣኖች አይን የሚያስመሰግን የቀሽብር የግድያ ክብረወሰን ባያስመዘግብም የከፍተኛው ገዳዮች ብዙውን ጭፍጨፋ ያካሄዱት ቀሽብሩን በቀደመው ነጻ እርምጃ ወቅት በመሆኑ አያሌ የህዝብ ልጆች የተሰዉበት ብዙዎች በጀግንነት ፍዳ የተቀበሉበት ቦታ ነበር። በዚህ ጽሑፍ ስማቸው የሚወሳው ጥቂቶችና ሌሎችም የህዝብ ልጆች በልጅነት እድሜያቸው በቅድመ ቀይ ሽብር ዘመን በዚህ ጽፈት ቤት ደጃፍ ሲያልፉና ሲያገድሙ ይህ ስፍራ ወደፊት አንድ ቀን ስለ እምነታቸውና ስለ ህዝብ ተቆርቋሪነታቸው አበሳና ፍዳ የሚቀበሉበት የስቃያቸው ምንጭ ሬሳቸው ተጎትቶ የሚወጣበት የጣር አምሳል ይሆናል የሚል ግምት አልነበራቸውም። ከፍተኛ 6 እንደ ሌሎች እስር ቤቶች ሁሉ የራሱ የስቃይ አበጋዞች የነበሩት ሲሆን ምናልባትም ዘመኑ ካፈራቸው አያሌ ሰብአዊ አውሬዎች ውስጥ ኮከቦቹ የከተሙት በዚሁ ከፍተኛ ነበር ማለት ይቻላል። የፓርቲና ሊግ አባላትን ከነ ህይወታቸው በእሳት ያቃጠለ የነበረው ፍቃዱ አስቻለው እንዲሁም የከፍተኛ 6 ቀበሌ 24 ነዋሪ የነበረው የደርግ አባል የሻለቃ መኩሪያ ልጅ ቀንደኛው መይሶን መብራቱ መኩሪያ በሴቶች ብልት ውስጥ ጠርሙስ ይጠረምስ ነበር። እጅግ ዘግናኝ የሆነውን አውሬነታቸውን ያስመሰከሩት እዚሁ ከፍተኛ ነው። ፍቃዱና መብራቱ ለተመሳሳይ ግዳጅ ወደ ሌሎች ከፍተኞች ሲዛወሩም በመተካቸው ተሾመና ታመነ የተባሉ የመይሶን ወዝሊ ካድሬዎች ናዝሬት ውስጥ በግሉ ከ50 በላይ የሐዋሊ አባላትን ያረደውና ከደርግ ውድቀት በኋላም እስከ ቅርብ ጊዜ ድረስ አዲስ አበባ ንግድ ምክር ቤት ውስጥ ሹመኛ የነበረው ታደለ እንዲሁም አለባቸው የሚባል የኤርትራ ተወላጅ ካድሬ ስፍራቸውን ተረክበዋል። በቅርቡ አዲስ አበባ የተመለሰው ደቡር በሚለው ቅጽል ስሙ ይታወቅ የነበረው ሌላው ቀልቤሳ ነጎ ብርሃኑ ዳምቄና ታምራት ዮሐንስ የተባሉት የመርካቶና የአካባቢው የወቅቱ አንጀኞች የዚሁ ከፍተኛ 6 ነዋሪዎች ነበሩ። ብራኑ ደቡር ለጥቂት ጊዜ አባል የነበረበትን የሃወሊን በመክዳት የደርግ ገራፊና ተቋሚ በመሆን በመቶዎች ለሚቆጠሩ የፓርቲና ሊግ አባላት ስቃይና ሞት ምክንያት ሆኗል። ጓደኛው ታምራትም የግንቦት አብዮት በመባል የሚታወቀውን ከርቸሌ ተካሂደውን የጸረ ኢህአፓ ፍጅት ዘመቻ በመምራት ለበርካታ የኢህአፓ አባላት ስቃይና ሞት ምክንያት ሆኗል። የብራኑ ደቡር አይነቱ ቀንደኛ የቀሽብር ወንጀለኛ ወደ ሀገር ለመመለስ መድፈር በራሱ ስለ ሀገራችን ወቅታዊ ፖለቲካ ብዙ ይናገራል። ከከፍተኛ ስድስት እስረኛ አብዛኛው በኢህአፓ አባልነት ደጋፊነት የተያዘ ይሁን እንጂ ባሻጥረኛ ነጋዴነት እንዲሁም ኋላ ላይ በደርጉስ በተፈጠረው የስልጣን ሽኩቻ የተያዙ የቀድሞ ገዳይና መርማሪዎችም ይገኙበታል። ደርግ በስህተት እንዳይገድለን በሚል እጅ ሰጥተው የተለየ ክፍል ተዘጋጅቶላቸው ከሌላው እስረኛ የተለየ እንክብካቤ ይደረግላቸው የነበሩ የወቅቱ አንጃ አባላትም የነበሩ ሲሆን እነዚህኞቹ በእስር ቤቱ ቆይታቸው ከመደበኛ መርማሪዎቹ ባልተናነሰ ማናቸውንም አረመኔያዊ ወንጀል ሁሉ ያከናውኑ ነበር። አዳዲስ እስረኛ ሲመጣ ወደ እነዚህ አንጀኞች ተወስዶ የመጀመሪያው ምርመራና ማጋለጥ የሚካሄድበት ሲሆን ቀጣዩ ምርመራ የሚከናወነው በእነዚህ አንጃዎች አስተያየት መሰረት ይሆናል። አጋጣሚ ካንጃዎቹ አንዱ የሚያውቃችሁ ከሆነማ መከራችሁ ተራዘመ ማለት ነው። ይህ ወቅት አንጀኞቹ ወደ መደበኛ ገራፊነትና መርማሪነት የሚሸጋገሩበት ለካድሬነትም የሚመለመሉበት የሽግግር ወቅት ነው። እስረኛው ጊዜው እንዲያልፍለት ስቃዩንም ለመርሳት ዘወትር ራሱን በተለያዩ ተግባራት ይጠምድ ነበር። መደበኛ ከሆነው ፖለቲካዊ ውይይት ባሻገር ድራማ፣ ንባብ፣ ክራር፣ መዝሙር፣ ትረካና የመሳሰሉት ይገኙበታል። ከእስረኞች ትዝታ የማይጠፉ አንዳንድ ለየት ያሉ አጋጣሚዎችም ነበሩ። ባሻጥረኛ ነጋዴነት ሰበብ ከተያዙ እስረኞች መካከል ስማቸውን የዘነጋኋቸው አንድ እስረኛ ሞት አፍጥቶ እየጠበቃቸው የሚቀጥለውን ቀን ለማለፍ እርግጠኛ ባልሆኑበት ሁኔታ የወቅቱን የሎተሪ ቲኬት ሳያሰልሱ እየላኩ ያስገዙ የነበረ ሲሆን በከፍተኛ የኢህአፓ አባልነት የሚጠረጠረው ጋሽ መሐመድ ደግሞ ኮስተር ብሎ የረመዳን ጾሙን ስግደቱንና ቁርአን መቅራቱን ተያይዞ ስለነበር እንኳን በኢህአፓነት ለመጠርጠር እሷ ተገብ ፖለቲካ ማውራት እሱን ማስቀየም እስከሚመስል ድረስ ተደርሶ ነበር። ዘዴው ሰርቶለት ተርፎ መውጣቱን አውቃለሁ። መምህር ተገኝና ንጋቱ እስረኛው መካከል ቆመው ድፍን 3 ሰዓት የአማልክት ሰረገላ እና መሰል ታሪኮችን ሲተርኩ ያፈዛሉ። የእስር ቤቱ አራጆች በስካር ነፍዘው በውድቀት ሌሊት እስረኛውን ከተኛበት ቀስቅሰው የሽብር ቀረፋቸውን አናፍተውበት ሲወጡ የሞት ባይኖር ክራር ደርሶ ቼበለውን ሲቀኝ በደረቁ ውድቀት የተሰበረና የተሸበረ መንፈስ አነቃቅቶ ያፋንናል። በኢህአፓም ከስቃዩና መስዋዕትነቱ ባሻገር ቀጣዩና አይቀሬ በሆነው ህዝባዊ አመጽ መብትና ሰብዕናው የተከበረ ግፉ ህዝብ ነጻነቱን ሲቀዳጅ ያያል። ከፍተኛ ስድስት አያሌ የህዝቡ ልጆች ስቃይ የተቀበሉበትና የተሰውበት ስፍራ ነው። ስማቸውን ከማስታውሳቸው ጥቂቶቹ ወንድማማቾቹ ያሬድና ፋሲል ላቀው፣ አዛለች ጸጋዬ ወልዴና የከፍተኛ ስድስት ቀበሌ 10 ሊቀመንበር የነበረውና በአንጀኞች ጥቆማ የተያዘው ታጀበ ከሌሎች ስማቸውን ከማላስታውሰው ጋር ጥቅምት ህዳር 70 ዓመተ ምህረት ተገድለው ሬታቸው ሰባተኛ መስቀለኛ መንገድ ላይ ተጥሏል። ተፈሪ ከንፈደምሴ ጌታቸው ከበደ ከወላይታ አካባቢ ተይዞ የመጣ ሌላ ወጣት ባንት ምሽት ተገደለ። ሬታቸው በየቤታቸው በራፍ ላይ ተጥሏል። ግድያውን ያካሄዱት ዛሬም በህይወት ያሉት የቀይ ሽብር ኮሚቴው አባላትና አንጃዎች ናቸው። የዚህ ማስታወሻም መሰረታዊ ምክንያት የሆነው ወጣት ተሻለ ተስፋዬ በየካቲት 1970 ዓመተ ምህረት ከቤቱ በራፍ ላይ ባንጃዎች ጥቆማ ተይዞ የመጣውና ከብዙ ስቃይ በኋላ ላይ ከተጠቀሱት ጓዶቹ ጋር የተገደለው እዚሁ ከፍተኛ ውስጥ ነው። ሞታይ ፈሪዎቹ እናንቁ ደበበ፣ ዮሴፍ በሪ፣ ተሳር ጎሻ፣ ፈለቃ ዓለሙ፣ ዘርዬ ጎሳዬ ደበላ፣ አረጋዊን አበበ፣ አዲስ አበባ ከፍተኛ 5 ቀበሌ 15 ከሌሎች ጓዶቹ ጋር በተጠለሉበት ቤት ውስጥ በታንክ ተከበው እጃችንን ለፋሽስቶች አንሰጥም በማለት ተታክሰው ከወደቁት ጋር የተሰዋች ከፍተኛ 7 ኮልፌ አካባቢ በድርጅት ስራ ላይ ተይዛ ከሌሎች ጓዶቹ ጋር የተገደለችው የ15 ዓመት ወጣቷ ደብረወርቅ አረጋ፣ ሌሎችም አላፋት ከፋሽስቱ መንግስት ታንክ ቢአርና ማደቦች ጋር በአደባባይ ተፋልሞ መሰዋታቸው ተደጋግሞ መወሳት ያለበት ታላቅ የአርበኝነት ገድል ነው። ትውልድ መውረስ ያለበት አኩሪ ቅርስ። የዚህ አጭር መልእክት ርዕሰ ጉዳይ የሆነው የክብር ህሊናና ጽናት መግለጫ ከሆኑት ሁለት ወጣቶች አንዱ ተሻለ ተስፋዬ ሲሆን ባንጀኞች ጥቆማ ከመኖሪያ ቤቱ በራፍ ላይ ተይዞ ለእስርና ሰቆቃ በመጨረሻም ለመስዋዕትነት ወደ ተዳረገበት ከፍተኛ 6 ከመታሰሩ ጥቂት ቀደም ብሎ መርካቶ ከሚገኘው የንግድ ድርጅት ውስጥ በህይወት ሳገኘው አይኔን ማመን አልቻልኩም። ምክንያቱም በከፍተኛ ደረጃ እየተፈለገ እንደሆነ ስለምገምት ምናልባት ተገድሏል ቢያንስ ደግሞ ታስሯል ብዬ አምን ስለነበረ ነው። እንደወትሮ ሁሉ ለጥቂት ደቂቃዎች ለወቅታዊ ጉዳዮች ከተነጋገርን በኋላ ለጊዜውም ቢሆን መውጣት ያስብ እንደሆነ በተዘዋዋሪ ስጠይቀው የህዝቡ ልጆች አስክሬን እንደ ውሻ በየመንገዱ እየተወረወረ እኔ ነፍሴን ለማዳን አልሸሽም፣ ይልቁንም የተመቱና የተበጣጠሱ መዋቅሮችን በተሻለ ፍጥነት ቀጣጥሎ ትግሉን ማጠናከር ነው የሚገባው የሚል ነበር መልሱ። ወቅቱ ከተሞች አካባቢ የነበረ የፓርቲው በተለይም የሊጉ መዋቅር የተመታበትና አብዛኛዎቹ መሪዎች የተሰወሩበት የተሰውበት የተረፉበትም የታሰሩበት ትርጉም ያለው ድርጅታዊ ስራ ማከናወን የማይቻልበት ሁኔታ ላይ የተደረሰበት ጊዜ ነበር። ተሻለ የወቅቱ ትግል በጠየቀው መሰረት ትምህርቱን ከማቋረጡ በፊት የአዲስ አበባ ዩኒቨርሲቲ ኢኮኖሚክስ ዲፓርትመንት ተማሪ የነበረ ሲሆን በብሩህ አእምሮው የሚደነቅና ብዙዎች የሚኮሩበት ወጣት ነበር። ተሻለ ከመገደሉ በፊት ይህ ነው የማይባል ተከታታይ ሰቆቃ ተፈጽሞበታል። እናቱም እሱን ስለወለዱ ብቻ ከተያዘበት ማግስት ጀምሮ ታስረው የአንድ ልጃቸውን በደም የተነከረና የተዘለዘለ አካል እያዩ በሐዘን እንዲሰቃዩ የተደረጉ ሲሆን በዚሁ ሐዘን በደረሰባቸው የጤና መታወክ ሕይወታቸው ሊያልፍ ችሏል። በተለይም ህመማቸውን አባብሶ ለህልፈት የዳረጋቸው አንድ ጧት ከቤታቸው ሲወጡ ተገድሎ በራቸው ላይ የተጣለውን የልጃቸውን የተሻለን አስከሬን ማየታቸው ነበር። አባቱም ቱጃር ነጋዴ መሆናቸው ሳያንስ የእሱ ወላጅ መሆናቸው ተደራራቢ ወንጀል ሆኖ ልጅህን ካላመጣ በሚል እየታደኑ ነበርና ቤትና ስራቸውን በመተው ነፍሳቸውን ለማዳን ወደ ትውልድ መንደራቸው ጉራጌ ገጠር መሰወርን ተገደው ነበር። ተሻለ ከአባቱ በስጦታ የተበረከተለትን የንግድ ድርጅት ህይወቱን ሳይቀር ለሰጠለት ድርጅትና ለቆመለት ዓላማ ማራመጃ ሙሉ በሙሉ ተጠቅሞበታል። ተሻለ ውጫዊ ገጽታውን ላየ ለምንም ነገር የማይጨነቅ ተጫዋችና ግድልሽ መሳይ ሲሆን ጠጋ ብሎ ለተረዳው ግን ከዚህ ፍጹም የተለየ ሰብዕና የነበረው ሰው ነበር። ተሻለ በጣም ተጻራሪ በሆኑ ሁለት ሁኔታዎች ውስጥ ተመሳሳይ የሆነ ጽናት የነበረው የክብር ህሊና ባለቤት ነበር። ላይ ሆኖ የወላጅ አባቱ ሀብታም ጓደኞች እሱን ከስር ለማስፈፍ ዓመታት የከፍተኛው ባለስልጣኖች በወቅቱ ተለምዶ እንደነበረው በከፍተኛ ጉቦ አግባብተው ባለስልጣናቱን ይሁንታ ካረጋገጡ በኋላ አስተርተው ሊፈታ እንደሚችል ሁኔታውን ሲገልጹለት እድሉን ተጠቅሞ ራሱን በዚህ መንገድ ከማዳን ይልቅ ሌሎች የሚደርስባቸውን ለመቀበል እንደሚመርጥ ዳግመኛም ይህን ጥያቄ እንዳያነሱበት በማስጠንቀቅ ያለመስማማቱን ገልጾ መልሷቸዋል። ደሌ ይህን እድል የማያገኙ የድሃ ቤተሰብ ልጆችስ ምን ይሁኑ በሚል ያልጠበቁትን መልስ የሌለው ጥያቄ ነበር ሐሳባቸውን እንደማይቀበለው የገለጸላቸው። ሻለ ይህን ሲወስን ህይወት ጠርዝ ላይ ቆሞ ሞት አፍጦ እየጠበቀው ከሚቀጥሉት ቀናት ባንዱ ከሚገደሉት የድርጅቱ አባላት ዋነኛው እንደሆነ በሚገባ ያወቀው እንጂ የደን ይሆናል የሚል ቅንጣትም ተስፋ ይዞ አልነበረም። ይህ በተጨማሪ እስረኛው የሜዲን ባል እንዲያከብር ታዞ በዚህ ምክንያት ጠበቃው ላላ ብሎ ስለነበር ተሻለን ለምን ሾልተ ባጥር ዘላ አታመልጥም የሚል ጥያቄ ባቀርብለት በኔ ተነሳ ሌላ እስረኛ ጉዳት እንዲደርስበት አልፈልግም ብሎ ሐሳቡን ሳይቀበለው ቀርቷል። በርግጥም ተሻለ ይህን ተግባራዊ ቢያደርገው ኖሮ መዘዙ ለሌሎች ይተርፍ እንደነበር ከዛ በኋላ በተፈጠሩት አጋጣሚዎች ተረጋግጧል። ተሻለ እንዲህ ያለ የከበረ ህሊና ባለቤት ነበር። ራሱን ላመነበትና ለሌሎች አሳልፎ የሰጠ ታላቅ ሰው። ሌላው የዚህ አጭር ማስታወሻ ከሚወሱት አንዱ ጸጋዬ ወልዴ ቻይና የድርጅት ስሙ ዘምህረት የከፍተኛ 6 ቀበሌ 13 ነዋሪና የቀድሞው ሉል መኮንን ያሁኑ አዲስ ከተማ አጠቃላይ ትምህርት ቤት ተማሪ የነበረ ሲሆን በተያዘበት ወቅት ምናልባት የሊጉ ወረዳ ሪጅን አባል እንደሆነ ይገመታል። ጸጋይ ተይዞ ከመታሰሩ በፊት ረዘም ላለ ጊዜ ተሳዳጅ ነበረ። እንደተቀሩት ጓዶቹ ሁሉ የእያንዳንዳን ቀን ማደሪያውን መፈለግ የሚጀምረው በስሩ የሚገኙትን ሌሎች የእሱ ቢጤ ተሳዳጅ ጓደኞቹ ማደሪያ ማግኘታቸውን ካረጋገጠ በኋላ ሲሆን አብዛኛውን ሌሊት የሚያሳልፈው ቱቦ ውስጥ መርካቶ ከሚገኙት የጉልት ገበያ መደቦች መካከልና መቃብር ቤቶች ውስጥ ነበር። ወደ መጨረሻም እነዚህ ሁሉ ማደሪያዎች ቁንጦት ሆነው ነበር። ጸጋይ ከመገደሉ በፊት ዘግናኝ የሆነ ሰቆቃ ቢፈጸምበትም ድርጅቱን አላወገዘም። ከሁሉም በላይ የትግል ጓዶቹን ስም አሳልፎ ባለመስጠቱ ዛሬ ከሽብሩ ተርፈው በሕይወት ለሚኖሩ ብዙዎች ባለውለታ ነው። ሞታቸውን ሞቷልና ከለታት ባንዱ የስቃይ ምሽት ገራፊዎቹ ጸጋይን በተከታታይ ድብደባ ቆሞ መሄድ ቀርቶ መቀመጥ እንኳን የተሳነውን ሰውነቱን ደጋግፈው መኪና ላይ በመጫን ወደ መኖሪያ ቀበሌው ጽሕፈት ቤት ወረዳ 6 ቀበሌ 13 በመውሰድ በድርጅቱ አባልነት የሚያውቃቸውን ወጣቶች እንዲጠቁማቸው አስገድዱታል። ጸጋይ የሆነ ዘዴ ፈልጎ ጓዶቹን ማዳን ነበረበት። ወዲያውኑ አንድ ሐሳብ መጣለት። የቀበሌው አባላት ያውቁታል። የተወሰኑትም በድርጅቱ የሀፓ የተመለመሉ ናቸው። ስለሆነም ዜናው በዛው ቅጽበት ለጓዶቹ እንደሚደርስ በማመን የከፍተኛው ባለስልጣኖች ብዙዎች መሳሪያ ያላቸው ስለሆነ ከዛሬ ይልቅ ነገ በሚገባ ተጠናክረን ሌሎች የከፍተኛውን አባሎች ጨምረን ብንመጣ ይሻላል የሚል ሐሳብ ያቀርብላቸዋል። አባሪዎቹም በሐሳቡ ተስማምተው ጸጋዬ ተባብሮናል ብለው በመደሰት ወደ እስር ቤቱ ተመለሱ። በእግዱም መሰረት በማግስቱ ከፍተኛ ኃይል አሰባስበው ወደ ተጠቀሰው ቀበሌ ይሄዳሉ። ይሁን እንጂ ጸጋዬ እንደገመተው ያሰሳው ዜና ለቀበሌው ወጣቶች ደርሶ ኖሮ አንድም ወጣት ሳይያዝ ለጊዜውም ቢሆን ከፍጅቱ ማምለጥ ይችላል። ለጸጋዬ ግን ያ ምሽት ሌላ የጣር ምሽት ነበር። ጸጋዬ እንዳታለላቸው ዘግይተው የተረዱት የከፍተኛው ባለስልጣኖች ጸጋዬን ማስተካከያ የተጀመሩት ገና ወደ እስር ቤቱ በመመለስ ላይ እያሉ ነበር። ጸጋዬ ልክ የዛሬ 32 ዓመት በጥቅምት 70 ዓመተ ምህረት ከአዛለች ታጀበና ሌሎች ጓዶቹ ጋር ሊገደል ሲወጣ ዛሬ በሕይወት ያለ ሌላ የሊጉ አባል እዛው እስር ቤት ውስጥ ተይዞ ስቃይ እየተቀበለ ነበር። ይህ ጓድ በድርጅቱ መዋቅር የጸጋዬ ኮሚቴ አገናኝ ሲሆን የታሰረው ከጸጋዬ ዘግየት ብሎ ነበር። ጸጋዬ እሱን አሳልፎ ቢሰጠው በሕይወት የመኖር ዕድሉ ከፍተኛ ነበር። እሱ ግን ይህን አላደረገም። እንደ ብዙዎቹ ከሱ በፊትም ሆነ በኋላ እንደሆነው ሁሉ በጽናትና ታማኝነት ምስጢሩን ጠብቆ የጓዱን ሞት በክብር በመጋፈጥ መልካም እድል በማለት ነበር ተሰናብቶት ወደ ሞት የተጓዘው። ጸጋይና ተሻለ እንደነ ተስፋዬ ደበሳይ፣ ዮሴፍ አዳነ፣ ግርማቸው ለማ፣ አክሊሉ ህሩይና ሌሎችም መሪዎች ከተራ አባላቱ በፊት ሰማዕትነትን በታላቅ ጽናትና ጀግንነት በተግባር ያሳዩበት ድርጅት ይሃባ ውስጥ ማደጋቸው ለዚህ ታላቅ ታሪክ ባለቤትነት አብቅቷቸዋል። ከላይ የተዘረዘረው የተሻለና የጸጋዬ ታሪክ የተናጠል አጋጣሚ ሳይሆን ያብዛኛው የወቅቱ የኢሃባ አባላት ልምድና ታሪክ ነው። ተሻለ፣ ጸጋዬና ሌሎችም የኢሃባ አባላት የተሰውት አንዳንዶች እንደሚቀባጥሩት ሞት ናፍቋቸውና ለህይወት ግዳቸው ሳይሆን ትግሉ መስዋዕትነትን ግድ ይል ስለነበረ ብቻ ነው። ወነተኛ ትግል ደግሞ መስዋዕት አልባ ለመሆኑ በግንቦት 97 ዓመተ ምህረት ምርጫ የወያኔ የተገበረው የነ ሽብሬና እስከዛሬም የምስጥር ግድያው ያላበቃው በሺዎች የሚቆጠሩ ሰማዕታት ደም ማረጋገጫ ነው። የኢሃባ አባላት ህይወትን ማፍቀርና አምባገነን ፍራትን ለመቀየር የሚከፈል መስዋዕትነትን መድፈር ተጻራሪ እሴቶች አይደሉም። ይልቁንም አምባገነን ፍራቶችን ለማስወገድ የተከፈሉ የሚከፈሉ መስዋዕትነቶች ለህይወት ከፍተኛውን ዋጋ የመስጠት ማረጋገጫቸው ነው። ትግሉ ዛሬም በህዝብ ደም የሚነግዱትን የወሬ ማንዴላና ጋንዲዎች ሳይሆን አቀኛ ታጋዮችን ህይወትን የሚወዱ ነጻነትን ግን አብልጠው የሚሹ ስለዚህም ሞትን የማይፈሩ ተሻለዎችንና ጸጋዮችን መጠየቁና መጠበቁ ግድ ነው። ኢትዮጵያም የምትፈልገው እንደነዚህ አይነቶቹን ነው። ትናንት ይወደስ የነበረው ይህ አይነቱ ጽናትና ህይወትን ያህል ታላቅ ነገር የሚመጥን ክቡር ህሊና ዛሬ በሚያሳዝንና በሚያስደነግጥ ሁኔታ ፈተና ላይ ወድቆ ማየትን ያህል ልብን ሰባሪ ክስተት ይኖራል ማለት ይከብዳል። ዛሬ አርበኝነትና ጽናት ከኋላ ቀርነትና ከሞኝነት ተመድቧል። መንፈሰ ደካሞች ሰብእናቸውንና ህሊናቸውን ለሚያልፍ ጊዜያዊ ጥቅም ለድርድር የሚያቀርቡትን ያህል የጸኑቱ ደግሞ የሀገርና የመጪውን ትውልድ ዕጣ ፈንታ ከዛሬ ወቅታዊ ችግራቸው ባሻገር ለማየት የበረቱት ቃል የእምነት ዕዳ የሆነባቸው ቃል ኪዳንን ማክበር እንደሚቻል የህይወት ዋጋ ከፍለው አስተምረውናል፣ እያስተማሩንም ነው። ደብተራውን አበራሽን ያስታውሷል። ስለዚህም እናከብራቸዋለን፣ ለዘለዓለሙም ባለውለታዎቻችን ናቸው።
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።